Voice of America.
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19፣ 22 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
አሉላ ነው አድማጮች፣ በነገራችሁ ላይ
ሁለት ልጆች ስላሉኝ እና እነሱም አማርኛ ማስተማር ስለምፈልግ በጣም በጉጉት ብዙ ጥያቄዎች ልጠይቅ እፈልጋለሁ። እንዴት እንደ ተማሪ እናትና አባት እንዴት እንደ ጣሩበት በጣም ሳስበው እናትህን እና አባትህን ማድነቅ አለብኝ።
በጣም የሚገርም ነው። በተለይ እንደዚህ አቀላጥፎ መናገር መቻል የሚገርም የአማርኛ እውቀት ነው ያለው ማፊው፣ ትልቅ ነገር ነው እና እኔም ለራሴ በጣም ገርሞኛል እና ማወቅ እፈልጋለሁ እሱ ራሱ እንዴት እንደተማረ እና እሱን ቢገልጽብኝ በጣም ደስ ይለኛል።
ጠያቂው የሴንት ፖል ሚኒሶታ ክፍለ ግዛት ነዋሪ አሜሪካዊው ማቲው ኬን ነው።
ተጠያቂው የኢትዮጵያ ተወላጅ ከሆኑት ወላጆቹ በዚህ በዩናይት ስቴትስ ተወልዶ ያደገው ነቢያት አክሊሉ ደምሴ
ስለ አማርኛ ፍቅር፣ ስለ ኢትዮጵያ ባህልና መንገዶቻቸው ያወጉናል። አሁን የዘወትር የራዲዮ መጽሔት ተከታታዮች የምታስታውሷቸው ድምፆች ናቸው።
ካለፈው 2015 ዓ ም የመጽሔት ምርቶች ውስጥ ከተመረጡ ሁለት ቅንብሮች በአንዱ ለዛ ያለው ወጋቸውን ልናሰማችሁ።
አሉላ፣ ተደጋግሞ ሊሰማ የሚገባና በብዙዎች የተመረጠ ዝግጅት ከመሆኑ ባሻገር ሁለተኛውን ምክንያት አሁን ጀመር ያረከውን ለማስረዳት ቅድም ጠቆም አድርጌያለሁ፣ የሚጠበቅብህ አይመስለኝም።
አልሰማ ያለው ድምፅ ቀድሞ ተናግሮልሃል እያልከኝ ነው?
እንደዚያ መሰለኝ ነገሩ።
ልክ ብለሃል አዲሱ። ሌሎችም አሪፍ ድምፆች አሉ።
ይሄን አሁን የምንሰማውን ያንተን ሳይጨምር
ኧረ ተው ያነሳሁት
ነገር፣ ሌሎች ግሩም ወጎችም በዝግጅታችን ተካተዋል እያልክ ነው? በምልክት መስማማትህም ሰምቻለሁ።
ባይሆን ከጠቆምከው አንዱን ላስተዋውቅ ልትለኝ ነው?
አዎን አሉላ፣ አዎን አሉላ። የያዝነው ወር አድማጮች የጥር ወር ነው። ጥር ደግሞ የሰርግ ወቅት ነው። ከአስደናቂና አስገራሚ የሰርግ ገጠመኞች የተሰናዳ ቅንብር በንጉሴ አክሊሉ መስኮት ብቅ እናደርጋለን።
እኛ በጣም ደህና ነን። አድማጮች እንዴት ናቸው?
አውቀዋል ደህንነታችንን። ጤና ይስጥልን አድማጮች፣ እንደምን አመሻችሁ።
እሁድ ጥር 8 2008 ዓ ም አሉላ ከበደና
አሉላ መሆኑን እንደገና ደግሜ መናገር አለብኝ። ላዎ አዲሱ አበበ ነን።
አቀናባሪያችን ንጉሡ ታምሬ ነው።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱም ቢዘል በሳምንቱ
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳኝ ፍሳዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢራን ጋር የተደረገው የኒውክሌር ስምምነት በመተግበሩና በኢራን ታስረው የነበሩት አሜሪካውያን እስረኞች በመፈታታቸው የአሜሪካ ጠንካራ ዲፕሎማሲ ያሉትን በማሞገስ በአሜሪካና በኢራን መካከል የታየው ግንኙነት ታሪካዊ ስኬት በማለት ደስታቸውን ገልጸዋል። ሁለቱ ሀገሮች ስለ እስረኞቹ ልውውጥ ያስታወቁት ትላንት ቅዳሜ ነበር። በልዋጭ ከአሜሪካ እስር ቤት የተፈቱት ኢራናውያን በኢራን ላይ የተጣለውን ማዕቀብ ጥሰዋል የሚል ክስ ቀርቦባቸው ነበር። ኢራን ባለፈው ሐምሌ ወር ላይ የተደረገውን የኒውክሌር ስምምነት በማክበሯ እንዳይንቀሳቀስ ዓለም አቀፍ ማዕቀብ ተጥሎበት የነበረው በቢሊዮኖች ዶላር የሚቆጠር ገንዘቧ እንደሚለቀቅ ዋሽንግተን አረጋግጣለች። ኢራን በአሁኑ ጊዜ አንድ ቦምብ እንኳን ልትሰራ የሚችልበት ንጥረ ነገር የላትም ብለዋል ፕሬዚደንት ኦባማ። የኢራን ፕሬዚደንት ሐሰን ሮሃኒ በበኩላቸው በኢራን ላይ ተጥሎ የነበረው ዓለም አቀፍ ማዕቀብ መነሳቱን በማሞገስ ዛሬ ባደረጉት ንግግር እስላማዊቷ ሪፑብሊክ በአዲስ ምዕራፍ ላይ ገብታለች ብለዋል። ዩናይትድ ስቴትስ ከኢራን ኒውክሌር መሳሪያ ፕሮግራም ጋር በተያያዘ አዲስ ማዕቀብ እንደጣለችባት የዩናይትድ ስቴትስ የገንዘብ ሚኒስቴር ዛሬ አስታውቋል። ይህ የሆነው በኢራን ታስሮ የነበሩት አሜሪካውያን ተፈተው ወደ አውሮፓ እንዳመሩ ከተሰማ በኋላ ነው። ዩናይትድ ስቴትስ የኢራንን ቦሊስቲክ ሚሳይልን ይደግፋሉ በተባሉ አራት ኢራናውያን በዩናይትድ ስቴትስ በተባበረው የአረብ ኤሚሬቶችና በቻይና ባሉ ኩባንያዎችም ላይ ማዕቀብ እንደምትጥል ታውቋል። ቴህራን በያዝነው ወር ባበቃው ዓመት መጨረሻ ገደማ ሁለት ቦሊስቲክ ሚሳይሎች ለሙከራ መተኮሷ ታውቋል። ድርጊቱ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔን ይጥሳል ተብሏል። ይህ ድርጊቷ የአሜሪካ ምክር ቤት አባላት በኢራን ላይ ተጨማሪ ማዕቀብ እንዲጣል ጥሪ እንዲያቀርቡ አድርጓል። ዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ የኢራን ቦሊስቲክ ሚሳይል ፕሮግራም በክልሉና በዓለም ጸጥታ ላይ በቀላሉ የማይገመት አደጋ ስለሚደቅን ለዓለም አቀፍ ማዕቀብ የተጋለጠ ይሆናል ይላል። ኢራን ከዩናይትድ ስቴትስ ጋር ባደረገችው የእስረኞች መለዋወጥ ምክንያት የለቀቀቻቸው በርካታ አሜሪካውያን እስረኞችን ያሳፈረ አይሮፕላን ከኢራን ተነስቷል። ወደ ስዊዘርላንድ በመጓዝ ላይ ካሉት አሜሪካውያን መካከል የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ሬይዛን፣ የቀድሞ የአሜሪካ ማሪን አሚር ሚርዛይ ሄክታሚ፣ ክርስቲያን ቄስ ሰይድ አቢዲን ይገኙባቸዋል። ከእስር የተፈቱት ሰዎች ወደ ጀርመን አምርተው በዩናይትድ ስቴትስ ወታደራዊ ሆስፒታል ምርመራና ሕክምና ይደረግላቸዋል። የአራቱ አሜሪካውያን እስረኞች መፈታት ትላንት ቅዳሜ የተነገረው ኢራንና የምዕራቡ ዓለም ዲፕሎማቶች በምዕራብ ሀያላን ሀገሮችና በኢራን መካከል የተደረገው የኒክሌር ስምምነት በተግባር ላይ መዋሉን በቪየና ካስታወቁ ጥቂት ሰዓታት ካለፉ በኋላ ነው። ቀደም ሲል የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ ከተለቀቁት እስረኞች ከኢራን መውጣት የሚፈልጉት ወጥተዋል ብሎ ነበር። ቡርኪና ፋሶ በመዲናዋ በሚገኝ ትልቅ ሆቴል ላይና አጠገቡ ባለው ቡና ቤት ላይ በደረሰው ጥቃት ለተገደሉት ቢያንስ 29 ለሚሆኑት የ18 ሀገሮች ተወላጆች የሶስት ቀናት የሐዘን ጊዜ አውጃለች። ከሞቱት መካከል 6 ካናዳውያን፣ 2 ፈረንሳውያን፣ 2 የስዊዘርላንድ ተወላጆችና አንድ አሜሪካዊ ይገኙባቸዋል። የቆሰሉም እንዳሉ ተዘግቧል። ባለፈው ወር ስልጣን ላይ የወጡት ፕሬዚደንት ሮች ማር ክርስቲያን ኮበሬ ሀገራቸውን በታሪኳ ለመጀመሪያ ጊዜ የተከታታይ አርሜኒያዊ አሸባሪዎች ጥቃት ሰለባ ሆናለች፣ ይሁንና በምዕራብ አፍሪቃዊቱ ሀገር በአሸናፊነት ትወጣለች ብለዋል። አልቃይዳ በእስላማዊ ማግረብ የተባለው ጽንፈኛ ቡድን ለጥቃቱ ኃላፊነት ወስዷል። ታጣቂዎቹ ዋጋዱጉ በሚገኘው ስፕሌንደድ የተባለ ሆቴልና በካፑቺኒ ቡና ቤት ላይ ጥቃት የከፈቱት ባለፈው አርብ እንደነበር ይታወቃል። የሀገሪቱ የጸጥታ ኃይሎችና አጋሮቻቸው የፈረንሳይ ወታደሮች፣ ውጭ ሀገር ተወላጆችና የተባበሩት መንግስታት ድርጅት ሰራተኞች የሚያዘወትሩበት ሆቴልንና ቡና ቤትን መልሶ ለመቆጣጠር ሲሉ ትላንት ማለዳ በአሸባሪዎች ላይ ጥቃት ከፍተዋል። በጥቃቱ ከ150 በላይ የሚሆኑ ታጋቾችን እንዳስለቀቁ፣ ሆኖም ብዙዎቹ የቆሰሉ መሆናቸውን የሀገር አስተዳደር ሚኒስትር ሳይመን ካምፓወሬ ገልጸዋል። ውጊያው ለ12 ሰዓታት ያህል ቀጥሎ እንዳበቃ 2 ሴቶች የሚገኙባቸው 4 ጅሃዳውያን እንደተገደሉ ተዘግቧል። አድማጮች፣ ዜናችን እዚህ ላይ ያበቃል።
ስንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ፣ መብቴ የጎደለ ነጻ ርግብ ለመሆን ከቶም ያልታደለ፣ በአጥር በጠመንጃ በዘብ ተጠብቄ፣ በአንዲት ጠባብ ክፍል ምኞቴን አምቄ ታስሬ ኖራለሁ፣ በመጽሐፍ ቅጠል ዓለምን እያየሁ።
የለም ነጻ ሰው ነኝ፣ እስረኛ አይደለሁም። ጭንቅና ሰቀቀን ከኔ ጋር የሉም። እታስር ይሆን ወይ ብዬ መች ልፈራ፣ ታስሬ ያለሁና ከራሴ እውነት ጋር። የሚዳቋ ስጋት ጭንቀት የሞላቸው የታሰሩትማ በደጅ ያሉት ናቸው።
እኔ ነጻ ሰው ነኝ፣ ያሻኝን ሰርቼ የልቤን አውርቼ ይኸው እዚሁ አለሁ ነጻነት አግኝቼ።
የታሰሩትማ በውጭ ያሉ ናቸው፣ የልብን ለማውራት የልብን ለመስራት ወኔው ይከዳቸው፣ የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ፣ የታሰሩትማ ያልታሰሩት ናቸው።
ከሳምንቱ ምርጥ ግጥም ጋር ከትናንት ድምጻችን ጨለፍ አድርገህ አመጣህልን።
ድምፅ ቁጠባ ቢሆን ብዬ ነው። አዲሱ
ደግ ብለሃል ሉላ። በቁጠባው እንዝለቅና ወደ ቀዳሚው ቅንብር እናመራለና
ሙዚቃውን ሰንዘነጋ ነው።
ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋካው ሰፍቅረን ስንወያይ የሚወድሽ ልቤ ገና አይቶች ሳይበቃው በእጆችሽ ደባብሰሽ ልታክፊ ስለነቃው ምን አለ ባልነቃስ ከእንቅልፌ እንዳድር በክንድሽ ታቅፌ
በራሳቸው መንገድ አማርኛን አቀላጥፎ ማወቅ ብቻ ሳይሆን
ባህልና ወጉን ጭምር አጥንተው የራሳቸው ማድረግ ከቻሉት ሁለት እንግዶቻችን
በመካከለኛው ምዕራብ ዩናይትድ ስቴትሷ የሚኒሶታ ክፍለ ግዛት የሴንት ፖል ከተማ ነዋሪ የሆነው አሜሪካዊው ማቲው ኬን እና
የኢትዮጵያ ተወላጅ ከሆኑት ወላጆቹ እዚሁ ዩናይትድ ስቴትስ ተወልዶ ያደገው ነቢያት አክሊሉ ደምሴ በምስራቅ ዩናይትድ ስቴትስ የፔንሲልቬኒያ ክፍለ ግዛት ፊላደልፊያ ከተማ ነዋሪ ነው። ሁለቱም ከያሉበት በስልኩ መስመር ተገናኝተዋል ካሉላ ጋር።
ቡና እያፈላ ነበር።
ጥሩ ቡና እያፈላ ነው ማቴዎ።
በዘና ዘና ነው የሚወቀተው ይስል
ታውቅ እንደሆነ የዚህ ሀገር የፈንዲሻ መቆያ አለ አይደል? የሚዞረው ባየር እሱ ነው። ቡና
የምትቆላበት
እሱ ነው። ያው ዘንዘን አረጌ በቃ እዛ ጠጥተዋል።
ማቴዎ ኬን እና ነቢያት አክሊሉ በድጋሚ አግኝቻችኋለሁ። በባህልም በቋንቋውም በምትኖሩበት ሀገር ብቻ የተገደባችሁ እንዳለመሆናችሁ ሶስት በዓላት አልፈዋል። ሌሎች የሚያከብሩ ሰዎችም በቅርባችሁ ይኖራሉና የትኞቹ እንደምታከብሩ ትነግሩኛላችሁ? የአውሮፓውያን ገናና የአውሮፓውያን አዲስ ዓመት በእርግጥ እንደምታከብሩ አውቃለሁ። እንኳን አደረሳችሁ።
እንኳን አብሮ አደረሰን።
የኢትዮጵያ ገናንም የማክበር ወይም ስለ እሱ የማወቅ እድል ነበራችሁ? ማቴዎ ካንተን ጀምረ።
ሁለቱንም እናከብራለን። እኔ ፈረንጅ ገና ይሉታል፣ ግን ካቶሊክ እና የኦርቶዶክስ ልዩነት ነው። እሱን እናከብራለን። ከዛ አልፎ የአበሻ ገና የኦርቶዶክስ ገና ማለት እናከብራለን። በጋርደን እዚህ አንዳንድ ቦታዎች አሉ በግ የሚሸጡት፣ እሱን አርደን እንበለዋለን። ግሩም ነው ሁለቱም። ደግነቱ እንትን የለበትም፣ ይሄ ስጦታ አይበዛበትም። እንደ የአሜሪካን ገና ልበለው በቃ ስጦታ ምናምን ትጨንቃለህ ስጦታ በመግዛት።
ይሄኛው አያስጨንቅም፣ እንደሱ አይነት ብዙ ፈተና የለውም፣
በቃ መብላት ነው።
በጣም ጥሩ። እየሰማህ ነው ነቢያት? እንዴት ነበር አንተስ ጋር ያለ?
እየሰማሁ እኛም ጋር ጥሩ ነበረ። እኔ እንግዲህ የኦርቶዶክስነት ተከታይ ነኝ። ሆኖም ግን ሁለቱንም ነው የምናከብረው። ባህሉን በተመለከተ በተለይ የፈረንጆቹ ገና የሚባለውን ስጦታ በመለዋወጥ እንደዚህ ቤት ውስጥ እናከብራለን ከጓደኞቻችን ከዘመዶቻችን ጋር። ግን ያው ከቤተ ክርስቲያን ጋር የሚደረገውን አምልኮት ያው ቀኑንም የምናከብረው የአበሻ ገና በሚባለው ነው። ኦርቶዶክስ እምነት ተቋም በሚከበረው ነው የምናሳልፈው።
በዓላችሁ ጥሩ እንደነበረ ተስፋ አድርጋለሁ። የዛሬ አንድ ወር ገደማ ነበረ ቀደም ያለውን ውይይታችን ያደረግነው። የእናንተን ልምድ የእናንተን ተሞክሮ ቋንቋን እንዴት እንደተማራችሁ እርስ በርስ የተነጋገራችሁበትና ሌሎች አድማጮችም ጥሩ ስሜት እንደተጋሩ የገለጹበትን ውይይታችሁን ለነቢያት ባነሳው ጥያቄ ነበር የቋጨ ነው። ነቢያት በተለያዩ ጊዜያት ወደ ኢትዮጵያ የመጓዝ ድሎች እንደነበሩ አጫውተኸኛል። አንዳንድ የኢትዮጵያውያን የንግድ ቤቶችና የመስሪያ ቤቶች ስያሜ በባዕድ ቋንቋ መጠራት፣ አንዳንዶቹ የንግድ ቤቶች በዚህ በዩናይት ስቴትስ ያሉ ከተሞችና አንዳንድ የዚህ ሀገር ስያሜዎች ይዞ የሚሄድ ነገር ይታያል። በአንጻሩ ደግሞ በዚህ በዩናይት ስቴትስ የሚገኙ የኢትዮጵያውያን ንግድ ቤቶች እንደየመጡባቸው አካባቢዎችና እንደሚያውቁት የኢትዮጵያን ባህል የሚያጎሉ መጠሪያዎች በስፋት ትመለከታለህ። በተጨማሪ በመንግስት መስሪያ ቤቶች ሳይቀር አጠራሮች መሰረታቸው የአገሩን ቋንቋ የአገሩን ባህል ከማንጸባረቅ ይልቅ ወደ ባዕድ ሲያዘነብሉ ይታያል ብዙዎች የሚተቹት ነውና፣ እነኚህ በንጽጽር የሚታዩ ሁኔታዎች ላይ ያንተ ትዝብት ምን ይመስላል?
እሺ፣ ለጥያቄው አመሰግናለሁ። እንግዲህ እኔ መጀመሪያ ኢትዮጵያ ሲሄድ የሶቪየት ህብረት ከመፍረሱ በፊት ነበረ። እንደማስታውሰው በታህሳስ ወይ ጥር ገደማ ነበረ የሄድነው 1983። እኔ ስሄድ የኢትዮጵያ ብሔራዊ ስሜት ጎልቶ የሚታይበት በየሰፈሩ ኢትዮጵያ ትቅደም እንደዚህ የመሳሰሉ መፈክሮች ምናምን በሚሰማበት ጊዜ ነበረ እና እዛ የውጭ ሀገር ስሞችን እንደዚህ የመጠቅም ነገር እምብዛም አልነበረም። በዛ ጊዜ ተመልሼ ስሄድ ነው እንዲህ አይነቱን ነገር ያየሁት። በተለይ በመንግስት መስሪያ ቤቶች አስታውሳለሁ፣ በአንድ አመት ቆይታ ኢትዮጵያ ውስጥ እና በአንዳንድ የመንግስት መስሪያ ቤቶች ግዕዝ ቋንቋን ትተው በላቲን እሱ በጣም ገርሞኝ ነበር። የራሳችን ቋንቋ እያለን ለምንድን ነው በላቲን የሚጽፉት የሚለው ጥያቄ አድሮብኝ ነበር በዛ ጊዜ። ከዛ በኋላ እየተራባ መጣ መሰለኝ እንደዛ አይነት ነገር እና አንዳንድ ንግድ ቤቶችም ላፓሪዚያን፣ ለንደን ካፌ፣ ኒውዮርክ የሚባሉ በንግድ ቤቶችም ዲያንስ ነገር እየተስፋፋ እየተሰራጨ መጣ እና በጣም ነበር የሚገርመኝ እና የራሳችን ባህል፣ የራሳችን ቋንቋ፣ የሚያኮራ ታሪክ፣ የሚያኮራ ባህል እያለን ለምንድን ነው የውጩን የምንጠቀመው የሚለው ሁልጊዜ ቅላቴ ውስጥ ይመላለስ ነበር በሀሳብ ማለት ነው።
ግሩም የነቢያትን ትዝብት ነው የተከታተል ነው። ማቲው፣ አንተም ወደ ኢትዮጵያ የመጓዝ እድሎች እንደነበሩ ሁሉ በዚህም በዩናይት ስቴትስ የሚኖሩ ኢትዮጵያውያን የተለያዩ የንግድ ቤቶች፣ ሱቆች፣ የምግብ ቤቶች የኢትዮጵያን ስም ፈልገው ካለበት ሲጠቀሙ ይታያል። ባህላቸውን የሚገልጽ ሰዎችም ምናልባት እንግዳ ሆነው ሲመጡ እንዲጠይቋቸው የሚያደርጉ ስያሜዎችን ሲጠቀሙ፣ በአንጻሩ ደግሞ ነቢያት እንደገለጸው አዲስ አበባና ሌሎች ከተሞች የሚታዩ አንዳንድ የኢትዮጵያ ንግድ ቤቶች ሳይቀሩ በጣም ለአካባቢው እንግዳ በሆነ ስም ነቢያት እንደገለጸው በአብዛኛው በዚህ ሀገር የኖሩ ሰዎች ሊሆኑ ይችላሉ ከዚህ ሀገር የተለያዩ ከተሞችን ስምና መጠሪያዎችን እስከ መጠቀም ድረስ ሲሄዱ እናያለን። እንዴት ተመለከትከው ይሄን ግጭት፣ ይሄን ልዩነት ማቲው?
እኔ ብዙ ጎብኝቻለሁ እንደዚህ እንግሊዝኛ ሲጠቅሙ። እዚህ ሀገር እንደው አማርኛ ብቻ ነው የሚጠቅሙት። እዛ ሲሄድ ጠይቃቸዋለሁ፣ ባንክ በአማርኛ ምንድን ነው? ሬስቶራንት በአማርኛ ምንድን ነው? ጠይቃቸዋለሁ። ሰው ዝም ብሎ የፈለገውን ስም መስጠት ይችላል ብዬ ነበር የተውኩት። ግን የገረመኝ ባለፈው እንደተነጋገርን እዚህ ሀገር ጉርማይሌ በቃ እንዳታውሩ ነው ያልኳቸው አይደል? ጓደኞቼ ይብሳል እዛ። ያኔም የዛሬ 13-14 ዓመት አንዳንድ ሰው ጋር በአማርኛ ማውራት አትችልም። በቃ ከግማሽ በላይ እንግሊዝኛ ነው የሚከቱበት። እና አሉ ትንሽ ከተማሩ ወይም መማር ለማስመሰል
ለማሳወቅ
አላውቅም። እና እኔ እሱን ግማሽ አወርተው ሲሰለችኝ ወደ እንግሊዝኛ ስለወጥ ዝም ነው የሚሉት።
በእንግሊዝኛ ሙሉ በሙሉ አይነጋገሩም በአግባቡ።
እንግሊዝኛ ሳወራቸው ዝም ነው የሚሉት፣ ምክንያቱም በቃ መግባባታችን በዛው አለቀ። የኔ እንግሊዝኛ አይቀበሉትም። እና በቃ እንደ ጥያቄ ይሄ የምግብ ቤት ነገር ብርቅ ስለሆነ መሰለኝ ያኔ መጀመሪያ እንደዚህ ሲጀምሩ ያኔ የዛሬ 15 ዓመት ገደማ ብዙም አልነበረም። አሁን ግን ቦሌ መንገድ ምናምን መንገድ በጣም አበዝቶታል አይደል? እሱ ችግሩን ያሳያል። ምን ሰው እንዴት አማርኛ እንዳወረደው በቃ እንደ ተራ ነገር አድርጎታል መሰለኝ።
አንተ ከሌላ ባህል ከሌላ አገር መጥተህ ያን ቋንቋ ለመማር ጥረት እንደምታደርገው ሌሎችም ያንተ ምስሎች እንደሚያደርጉት ትልቅ ግምት የሚሰጠው በመሆን ፋንታ የአገሬው ተወላጆች ቋንቋውን ያን ያህል ግምት ሳይሰጡት የሚታይ መስሎ ነው ያገኘኸው?
አዎ ነው። የምግብ ቤቶቹ ስም አይመልክት ነው፣ ግን ከሰው ጋር ስትነጋገር በደም ታየዋለም። እንዴት ሰው ሁሉንም ነገር በአማርኛ መገለጽ አይችልም እና በጣም ይበዛል። እንጃ ከሲገረመኝ በየቦታ ሲሄድ እና ላሊበላ ሄደን ለመስ አስጎብኚ አልፈልግንም። ይሄ ታሪካዊ ቦታ ነው እኮ እና ትንሽ አጥንቻለሁ፣ ትንሽ አውቀዋለሁ። ከአንድ ጓደኛ ጋር ነበር የሄድኩት እና ሁለታችን በቃ ዝም ብለን የዞረን ምናምን ይሄ አስጎብኚ ጠይቀን እና በእንግሊዝኛ ብቻ ሲያወራኝ ስማ አስጎብኚ አልፈልግም አልኩ እና ዋጋ እየቀነሰ በቃ እባክህ እባክህ በእንግሊዝኛ ይጠይቀኝ። ስማ ትንሽ በአነስተኛ ዋጋ ነው ያገኘሁት፣ በቃ በጣም በትንሽ ዋጋ ነው ያገኘሁት። ግን አንተ የምታስጎብኝ ከሆነ በአማርኛ አስጎብኘን ይሄ ማኖሊቲክ ምናምን የሚሉትን ቃላቶች ይጠቅማሉ። አንድ ወጥ ሆኖ ወይም ሌላ ቃል ዝም ብለህ ፈጠረው አልኩት። በጣም ደሜ የሚፈላበት እንትን ነው። ምክንያቱም እኔ ስንት ጥረት አድርጌያለሁ፣ ስንት ፍላጎት ያለኝ ሰው ደግሞ በቃ ያ ነገር ታሪካዊ ነው፣ ባለ ታሪኮች ነን ምናምን፣ ግን ወደ ቋንቋ ወደ መሰረታዊ ነገር ሲሄድ የለም፣ ባዶ ነው።
ያን አክብሮት አታየውም። የኔ ነው የሚሉትን ነገር በአግባቡ ግምትና አክብሮት ሲሰጡት አይታዩም፣ በንግግራቸው
አይታየኝ።
እንግዲህ ትዝብታችሁን ለማየት ነው ያነሳሁላችሁ። እስኪ የእናንተኑ ጥረቶች የእናንተኑ ሙከራዎች ወደሚመለከቱ ጉዳዮች እንለፍ። ነቢያት፣ ወደ አንተ ልመለስ ነው። የአማርኛ ቋንቋን ጥርት አድርገህ መናገር መጽሐፍና ከቋንቋው ጋር አብሮ ያለውን ትልቁን ባህሉን ለመረዳትም ለማወቅም በዚያ ውስጥም ለመኖር መሞከር ብቻ ሳይሆን አንዳንድ ጥረቶችም ወላጆች የኢትዮጵያዊ ትውልድ ያላቸው ናቸውና የበለጠ የመሳተፍ አንዳንድ ነገሮችን የማድረግ ፍላጎትም እንዳደረብህ ከዚህ ቀደም በነበሩን አጋጣሚዎች ተመልክቻለሁ። እስኪ አጫውተን የሞከርካቸውን ነገሮች እስኪ አስረዳ።
እሺ። አዎ፣ ልክ ነው። ካለኝ የሀገር ፍቅርና የሀገር ስሜት አኳያ የማደርጋቸው ነገሮች አሉ። በማህበረሰባችን ውስጥ በዛ ደረጃ የምሳተፍባቸው እንቅስቃሴዎች ወይም ስራዎች አሉ። አንዱ በቅርብ ጊዜ ስላሴ ስታንዳፕ የሚባለው ድርጅት ያቋቋምኩት። ስላሴ ስታንዳፕ ዋና ዓላማው በአሁኑ ሰዓት አፍሪካ ህብረት ወይም የቀድሞ የአፍሪካ አንድነት ድርጅት ህንጻ ፊት ለፊት ለግርማዊነታቸው ለቀዳማዊ ኃይለ ሥላሴ ሐውልት ለማሰራት ነው። ግርማዊ ቀዳማዊ ኃይለ ሥላሴ አብዛኛው ሰው እንደሚያውቀው የአፍሪካ አንድነት ድርጅት እንዲመሰረት በግንባር ቀደም የተሰለፉና የታገሉ እንዲመሰረትም ያደረጉ እሳቸው በመሆናቸው ክብር ሊሰጣቸው ይገባል በሚል መነሻ ይህንን እንቅስቃሴ ጀምሬያለሁ። እሱ አንድ ነው። ሌላኛው በቅርብ ጊዜ ደግሞ በጣም በምወደውና በተለይ ደግሞ ለእኔ አንድነት ጠንካራ ምሰሶ ወይም መሰረት የሆነኝ በአያቴ በሻለቃ ለማ ወልደጻድቅ ስም ያቋቋምኩት የሻለቃ ለማ ወልደጻድቅ መታሰቢያ ድርጅት ነው እና በአሁኑ ሰዓት ከአርበኞች ማህበር ጋር አንዳንድ ስራዎችን ለመስራት እየተስማማን ነው። ስላሴ ቤተክርስቲያን እንደሚታወቀው ብዙ አርበኞች እዛ የተቀበሩበት የመቃብር ቦታ ሙሉ ቱማቶች የተቀበሩት ነው እና ባለፈው ሲሄድ በጣም በቃ ስሙጃ በቅሎበት ምናምን በደንብ ደረጃውን የጠበቀና ቀጣይነት ያለው ጽዳትና እንክብካቤ ለምን አይደረግበትም? ለሀገራችን አንድነት፣ ለሀገራችን ታሪክ፣ ለሀገራችን ነጻነት ህይወታቸውን መስዋዕት ያደረጉ ሰዎች ናቸው እዛ የተቀበሩት እና ልናከብራቸው ይገባል ታሪካቸውን ልናከብር ይገባል በሚል አሁን ከአርበኞች ማህበር ጋር ይህንን ነገር ለማድረግ ለማቀናጀት ተንቀሳቀስን ነው። በዓለም አቀፍ ደረጃ ደግሞ የኢትዮጵያን አርበኞች ያደረጉትን ነገር እንዲታወቅ እዛ ከተቀበሩ ሰዎች ጀምረን ቤተሰቦቻቸውን እያፈላለግን ስለ አርበኞች ታሪክ መጽሐፍ ለመጻፍ ሁሉ ፍላጎት አለኝ። ገና ያው አሁን ያለው በውጥን ነው። እንግዲህ ኢትዮጵያ ሂጄ ነው ይህንን ነገር እዚሁ ሀገር ውስጥ ደግሞ ሲድ የሚባለው ሶሳይቲ ኦፍ ኢትዮጵያን ዘስታብሊሽ ዳያስፖራ ወይም በአማርኛ ወይ ግዕዝ ነው ትርጓሜው በአማርኛ ማህበረ ግይሯን ዘር ኢትዮጵያ በሚባለው ውስጥም እንደዚሁ በአማካሪነት አንዳንድ ከወጣቶች ጋር የሚደረገውን ላይ ይሳተፋለሁኝ። ድርጅቱ በየአመቱ በተለያዩ ዘርፍ ያሉትን ኢትዮጵያውያኖች እውቅና የሚሰጡበት የሚሸልሙበት እና የሚያወድሱበት ዝግጅት ነው። በአመት አንድ የሚከበር ነው እና እዛ ላይ ይሳተፋለሁ። በወጣቶች በኩል ያለውን ተሳትፎ እንዲጨምር አንዳንድ ስራዎችም እየሰራን ነው። ይህን ይመስላል እንግዲህ።
በርከት ያሉ ጥረቶችን እያደረክ ያለኸው ነቢያት። ማቲው፣ ወደ አንተ ልምጣ። ቋንቋን በማወቅ እና ለባህሉ ባደረ ፍቅር መገዛት ብቻ ሳይሆን የበለጠ ፍላጎት ኖሮ አንዳንድ ድርጊቶችን አድርገሃል። የአማርኛ እንግሊዝኛ መዝገበ ቃላት በኢንተርኔት ድረገጽ አማካኝነት አዘጋጅተህ እንደነበር አስታውሳለሁ። ሌሎች ስራዎችንም ጨምረ አሁን ከዚያ በኋላ የሰራሃቸው አሉ። እስኪ ያጫውተን እነሱን ደግሞ።
እሺ። ያው የዛሬ 10 አመት amharicdictionary.com ኢንተርኔት ላይ አደረግኩት እና ከዛን ጊዜ ጀመረው ብዙ ሰው ሀሳብ እየሰጠኝ ከሰው ጋር እየሰራው እየሞከርኩ ነው እና በቅርቡ እኔ ስም ሳይሆን በሰላም ሳፍት የተባለው ድርጅት ስም ሁሉም ነገር አድርጌ ሌሎች የአፕስ የስልክ እንደ ፕሮግራሞች እየሰራኋቸው ነው እና አንዱ ሁለቱም አሁን እስካሁን ሁለት ነው የሰራሁት፣ ግን ለወደፊት ብዙ ለመስራት እየሞከርኩ ነው። በጉግል ፕሌይ ላይ በሰላም ሶፍት ስም ይገኛሉ፣ ወይም በአምሃሪክ ዲክሽነሪ .com መግባት ትችላላችሁ እና አንዱ የፊደል አፕ ነው። በቃ ዝም ብለው ሌላ ደግሞ የፊደል ማገናኛ አለ እና ለምሳሌ ሶስት ፊደሎች ይሰጡሃል። አንድ እና አንድን ማገናኘት አለበት። አንዱ ደግሞ በቀላሉ ወደ ታች ታወርደው ለጀማሪ ልጅ ዝም ብሎ ወደ ታች ያገናኙታል እና ስታገኘው አንድ ስታገኝ አንድ ትላለች ልጄ። ከዛ የበለጠ የተመሰቃቀለ ይሄዳል እና በቃ እንደሱ አይነት ነገር ለመስራት ይሞከርኩ ነው። በተለይ ልጆች ፊደል እንዲማሩ የሆነ የአማርኛ ነገር እንዲያገኝ።
በጣም ግሩም ነው። ማቲው ኬን ነቢያት አክሊሉ በተለይ የአማርኛ ቋንቋንና የኢትዮጵያን ባህል በተመለከቱ ጉዳዮች ላደረግነው ውይይት ለጊዜያቸው አመሰግናለሁ። በሌላ ፕሮግራም አሁን እየሰራችኋቸው ያሏቸውንም ሆነ ሌሎች ጉዳዮች ምክንያት አድርገን መልሰን እንደምናገኛቸው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አብሮ ይስጥልኝ። እናመሰግናለን።
Ground control to Major Tom. Ground control to Major Tom. Take your protein pills and put your helmet on. Ground control to Major Tom.
69ኛው የልደት በዓሉ በተከበረበት ባለፈው አርብ በአመዛኙ የጃዝ ስልት አጫዋት የጎላበትን ብላክ ስታር ጥቁሩ ኮከብ የሚል ስያሜ የሰጠውን 25ኛውንና የመጨረሻውን የሙዚቃ አልበሙን ለአድማጭ ጆሮ አድርሷል። ካደረበት የካንሰር ህመም ጋር ለ18 ወራት ሲያደርገው የቆየው የበረታ ግብግብ በመጨረሻው ተሸንፎ በቤተሰቡ አባላት እንደተከበበ እስከ ወዲያኛው ላይነሳ በሰላም አንቀላፋ ይላል በፌስቡክና በትዊተር ገጾቹ የሰፈረው ዜና ረፍቶ የታወጀበት ጽሑፍ። በአንድ የሙዚቃ ስልት ብቻ ያለመገደብን ምርጫው ያደረገው ዴቪድ ቦይ ግላምና ሃርድ ሮክ የተባሉትን የሮክ ሙዚቃ ስልቶች ጨምሮ የዳንስ፣ የፖፕ፣ የሶልና የፐንክ የሙዚቃ ስልቶችን በተለያዩ መንገዶች በመጫወትም ከፍተኛ አድናቆትና ተወዳጅነትን አትርፏል። ባለፈው ዓመት በመጋቢት ወር በታዋቂው የኒውዮርኩ የካርኔጊ አዳራሽ በተካሄደ ስነ ስርዓት ለዕድሜ ልክ የሙዚቃ ስራዎቹ ክብር ተሸልሟል። ቁጥራቸው የበዛ አብይ ስራዎች ላሉት የሙዚቃ ሰው ከሁሉ የላቀ በሚል አንዱን እውቁን ለይቶ ይሄ ነው ለማለት ቢያዳግትም በመግቢያው የሰማ ነው አሁንም የምንሰማው ስፔስ ኦዲቲ የተሰኘው የማለዳ ስልቱ ግን ቀዳሚውን ስፍራ ያገኘ ይመስላል።
አሁን ባለፈው እሁድ በ69 ዓመቱ ከዚህ ዓለም በሞት የተለየው ታዋቂው ድምፃዊና ተዋናይ ዴቪድ ቦዊ ነው። እንደ አውሮፓውያን የዘመን አቆጣጠር በ1969 ይህን ዜማ ደርሶ በተጫወተበት ወቅት ገና የ22 ዓመት ወጣት መሆኑ ነበር ይበልጥ የገነነ አድናቆት ያተረፈለት።
ሁለት ክፍሎች ያሉት ሐሳብ ወለድ የሳይንስ ፊልም ሊወጣው የሚችል አስደማሚ ታሪክ በግጥምና በዜማው አፈሳሰስ በጊዜው አይነተኛ ለውጥ ያመጣ መሆኑ በተነገረለት በዚህ ዜማው በአምስት ደቂቃዎች ውስጥ መተረክ ችሏል።
ሌትስ ዳንስ ፌም እና እንደ አውሮፓውያን ዘመን አቆጣጠር በ1970 ዓ.ም ለንደን ላይ ከተመሠረተው ኩዊን ከተሰኘው የሮክ ሙዚቃ ጋር የተጫወተው ፕሬዥር እንደ ሕዝብ መዝሙር የሚታይለት ስልቱ ቼንጅስ እና ሂሮዝ ከምርጦቹ ምርጦች ውስጥ ይመደባሉ።
ቼንጅስ በዚሁ እንሰናበት።
Still don't know what I was waiting for. Time is running wild. A million dead-end streets. Every time I thought I got it made, it seemed the taste was not so sweet. Then I turned myself to face me, never caught a glimpse of how the others must see the faker. I'm much too fast to take that test. Changes. We'll be right back.
ገና ካለፈ ስንት ጊዜ ሆነው አሉላ?
ወደ 15 ቀን እየተጋ ነው አሉ። ምን ነው ወደና?
የለት ሁለት ታሳስ 18 ቀን አንድ ቦታ ያጀ ነበር።
የት ይሆን?
ዋሽንግተን ዲሲ የሚገኘው ኢትዮጵያ ህብረተሰብ አገልግሎት የልማት ድርጅት አንድ ዝግጅት ነበረውና
እና ስለዚህ አላወራንም ነው የምትለኝ?
ከተፈቀደልኝ ክቡር ጌታዬ በዚህ ባማረው ድምጽ አንተ ታነበው?
መሳቅም አልቻልኩ አዲሱ። መልካም፣ ለምን ታዲያ በዚች ባህላዊ ዜማ አላሸጋግርህም? ባይሆን
አመሰግናለሁ አሉላ። ተስማሚ ለበዓሉ የሚሆን ሙዚቃ ነው የጋበዝከን። አቶ ዳዊት ግዛው የኢትዮጵያ ህብረተሰብ አገልግሎት የልማት ድርጅት ዲሬክተር ናቸው። የስብሰባው ዓላማ ምን እንደነበር ገልጠውልኛል።
የኢትዮጵያ ገናን ለማክበር እንዲሁም ደግሞ እዚህ ለተወለዱ የፈረንጆች አዲስ ዓመትን ምክንያት በማድረግ ነው። ደግሞ ኢትዮጵያኖችን በአንድ ላይ አሰባስበን አንድ የሆነ ራዕይ ይዘን ለሚቀጥለው ዘመን የተሻለ ስራዎችን ለመስራት የተደረገ ነው።
ራዕይ ብለዋል አቶ ዳዊት። ከተሳካላቸው ጥሩ ራዕይ ተገልጾላቸዋል እላለሁ። ሁለት አበይት እቅዶችን ያነሳሉ።
የራሳችንን የሄልዝ ኬር ሴንተር መፍጠር እንፈልጋለን። አለን ከዚህ በፊትም፣ አሁን ግን ሰፋ በማድረግ ወደ ተሻለ ብዙ ኢትዮጵያኖችን ልናግዝ ወደምንችልበት የ2016 ዋናው እቅዳችን ምንድን ነው? የራሳችንን ትልቅ ዘርፈ ብዙ የሆነ አገልግሎት ሊሰጥ የሚችል ህንፃ የመግዛት እቅድ ነው።
የተጋበዙ እንግዶች እነማን ናቸው ላልኩት ጥያቄ ታዋቂ የማህበረሰቡን አባላት፣ ወጣቶችን፣ የኪነ ጥበብ ሙያተኞችን የጋበዙ ሲሆን እኔ እንኳ ብዙዎችን ባላውቅም በተለይ በሕክምናው ዘርፍ ብዙ ኢትዮጵያውያንን በሙያቸው በመርዳት የሚታወቁትን ዶክተር አሰፋ ጃጃው መኮንንን አግኝቻቸዋለሁ። እንዲያውም ከተሸላሚዎቹ አንዱ ነበርና ሽልማቱ ለምን እንደተሰጠው እስቲ ግለጡልኝ፣ ይገባኛል ይላሉ ወይ፣ ምን ሰርተው ነው አልኳቸው። እሳቸውም ሳይቆጠቡ ለሌላው ትምህርት ይሆን ዘንድ ገልጠውልኛል።
ጤናን በሚመለከት በተለይ ኢንሹራንስ የሌላቸው የሀገራችን ሰዎች አሜሪካን ሀገር ሲመጡ የሚደርስባቸውን የጤና ችግር በራሴ በቢሮዬ በማየት በሆስፒታል በማየት ምንም አይነት ወጪ ሳይከፈል ከዛም ደግሞ ባለኝ የሙያ ግንኙነት ካለኝ ሐኪሞች ጋር በመተባበር ጤንነታቸው እንዲጠበቅ እነኚህ ሰዎች በቁጥራቸው በጣም ብዙ ናቸው። ምናልባት ከ150 ሰው በላይ ከፍተኛ ሕክምና ከካንሰር ሕክምና እስከ ልብ ቀዶ ጥገና ሕክምና ያላቸውን ሰዎች በነጻ አገልግያለሁ። በገንዘብ ሲተረጎም 8.7 ሚሊዮን የአሜሪካን ዶላር የነጻ አገልግሎት ነው እንግዲህ የተሰጠ። በዛ ምክንያት
አቶ ቡሽራ ጂማ የተባሉ ኢትዮጵያዊም ተሸላሚ ነበሩ። ለምን?
ስሜ ቡሽራ ጅማ ይባላል።
ይህን ምግብ በነጻ ያቀረቡት መቼ? የተወሰነች ክፍያ አላት።
5 ሳንቲም ጠይቄም አላቅምም። እንክፈል እንኳን ቢሉኝ አንድ ቀን እኔ ጠይቄም አላቅም። ዞሮ ዞሮ በነጻ ነው ሰርቪስ የምሰጠው።
ሌላ አንድ ያነጋገርኩት የልማት ድርጅቱ የቦርድ በእንግሊዝኛው ኤግዜክቲቭ ዲሬክተር የሚባሉት ማለት ዋና ስራ አስፈጻሚ የሆኑት አቶ ዳንኤል በላይነህ ነበሩ። ለአቶ ዳንኤል ብዙ ጥያቄዎችን አንስቻለሁ። መጀመሪያ ስለ በዓሉ ያላቸውን አስተያየት ገልጠውልኛል።
የኮሚኒቲው አጋሮችና ጓደኞች ሰብስበው እንኳን አደረሰን ለማለት ነው። ይህ ታላቅ በዓላችን ነው። እንግዲህ ማዕከሉ ከዚህ በፊት የተለያዩ ፕሮግራሞችን ያደርግ ነበር። በዚህ በአዲሱ ዓመት በተጠናከረ መልኩ ለመስራት ነው። የኢትዮጵያ ሕብረተሰብ አገልግሎት የልማት ድርጅት ነው የመጀመሪያውና ብቸኛው የሆነ ማዕከል ብዙ የኢትዮጵያን ቤት አልባ አሰባስቦ ለተሻለ ህይወት ያበቃቸው እንዲሁም ደግሞ በእንደዚህ አይነት አመት በዓል እነሱን ሰብስቦ አብረን በመብላት ከጎናቸው እንዳለን ያሳየንበት ሁኔታዎች ነበሩ። ቤት አልባ ኢትዮጵያኖች ቁጥሩ እየጨመረ ስለመጣ እገዛ ልናደርግ የሚያስችለንን አቅም ለመገንባት ነው የህንፃው ሰፋ ያለ ለመግዛት የምናስበው ና ብዙ መስራት የሚጠበቅብን ሁኔታ ስለሆነ የዛሬ አመት ከእግዚአብሔር ፍቃድ ጋር እነኝን ነገሮችን ወደኋላ ተመልሰን አጠናክረን እገዛ የምናደርግበት ጊዜ ይሆናል ብዬ አምናለሁ።
መልካም መልካም በዓል ነበር። ምሳሌነትም አለው ላለሁ ሌሎች የኢትዮጵያውያን ማህበረሰብ ጽህፈት ቤቶች ሊጋሩት የሚችሉት ምሳሌነት አድማጮች የምትከታተሉት ዘወትር እሁድ በየ15 ቀኑ የሚቀርበውን የራዲዮ መጽሔት ትምህርታዊና አዝናኝ ፕሮግራም
አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን። አሉላ ያለው እውነቱን ነው። አሉላ ከበደ የምታውቁት ነው። ይህን ነገር በየጊዜው ማስታወስ አለብኝ። አድማጮች ወደ አዲስ አበባ ነው የምንዘልቀው።
የንጉሴ አክሊሉ መስኮት
የሚከፈትበት
ዛሬ ጥር 8 ቀን ነው። ጥር 8 ከኋላ ከታህሳስ 30 ቅዳሜ ተውሶ ሳምንታቱ እስከ ጥር መጨረሻ ድረስ ሲቆጠሩ 10 ናቸው። ስለዚህ በዚህ በጥር ወር ሰርግ በሽበሽ ነውና ስለ ሰርግ አንዳንድ ሁኔታዎችን ላጫውታችሁ ፈልጌ ነው። እግሬ መንገዴንም አንዳንድ ነገሮችን አነሳለሁ። ሙሽሪቷ እሁድ ሰርጓ ሆኖ ቅዳሜ እኩለ ሌሊት ላይ ወለደች። መሳይህቷ እሷን ተክታ የሰርጉ ዕለት ከሙሽራው ጋር ተመሽራ መዋሏን አውቃለሁ። በአንድ የገጠር አካባቢ እያ እየተባለ በሚጠራ ሚስት የከተማ ባሏን ለሌላ ሁለተኛ የገጠር ሚስቱ ስትድር እንደ አጋጣሚ ሰርጉ ላይ ተገኝቻለሁ። በአካባቢው የጋብቻ ባህል መሰረት የሰርጉ ፕሮግራም የሚከናወነው ሌሊት ስለነበረ በጠፍ ጨረቃ ሙሽራውን ይዘን ሙሽሪቷ ወላጆች ቤት መሄዳችንን እና ሌሊቱን እንዲሁ ሲበላ ሲጠጣ ሲጨፈር ጥሎሹ ሲጣል ታድሮ ጎህ ሲቀድ ጠዋት ላይ ሙሽራውን ይዘን ወደ ቤት መመለሳችንን አስታውሳለሁ። የ75 ዓመት የእድሜ ባለጸጋው የሆነው አዲስ ዘመን ጋዜጣ ሚስት ባሏ ስድር ብሎ ሰፋ ያለ ሀተታ ማስፈሩንም አስታውሳለሁ። ይህ በዚህ እንዳለ በ1965 ዓ.ም አስከፊ ረሃብ ተገልጾ እንደነበረ ብዙ ታስታውሳላችሁ። በዚህ ወቅት ሁለት ሙሽሮች ጋብቻቸውን ይፈጽሙ ነበርና በረሃቡ ምክንያት የጋብቻ ፕሮግራማቸውን በይፋ ሰርዘው ለድግሱ ያውሉት የነበረውን ገንዘብ ለእርዳታ መስጠታቸውን አስታውሳለሁ። በሌላ በኩል ደግሞ አንድ ሙሽራ ከውጭ ሀገር ሰርጉ 15 ቀን ሲቀረው ቬሎውን ይዞ መጥቶ ከሙሽሪቷ ጋር ከተገናኘ በኋላ አንተ እኮ ውጪ ሌላ የሴት ጓደኛ እንዳለህ ሰምቻለሁ እና የኔና ያንተ ሰርግ አይከናወንም፣ ስትመጣም አትምጣ ያልኩ ለዚህ ነው ብላ መልሳው ቬሎውን ሸጦ ተመልሶ መሄዱን አስታውሳለሁ። አሁንም ጨዋታን ጨዋታ ያነሳዋልና እንደ ወደ ሌላ ስገባ በ1997 ምርጫ ወቅት ድምፅ ለመስጠት ሰልፍ ላይ የነበረች በዚያው ጊዜ አግብታ የነበረች ሙሽራ እዚያው ሰልፍ ላይ እንዳለች ምጥ አፋፍሟት በአቅራቢያው ወደሚገኝ ክሊኒክ ተልካ ቆንጆ ወንድ ልጅ በመልካም መገላገሏን ሰምቻለሁ። በዚሁ በ97 ዓ.ም ምርጫ ወቅት የድምፅ መስጫ ካርድ ለመውሰድ ከቤታቸው የታመሙ በሽተኛ ናቸው በቃሬዛ ድምፅ መስጫ ጣቢያ ድረስ ሄደው ካርዱን ከወሰዱ በኋላ ልክ የድምፅ መስጫው ቀን ግንቦት 7 ቀን አርፈው በለቱ ምንም የሚቀብራቸው ሰው ታጥቶ እንዲሁ እንደተሸኙ ይህንንም ከወደ ሀረር በጊዜው ሰምቻለሁ። ሌላ ከዚሁ ጋር በህመም ላይ የነበሩ አባት በልጃቸው ሰርግ ዋዜማ ቀን ድንገት ያርፋሉ። ሙሽሪትና እናትየዋ ሆስፒታል አስከሬኑን ልከው እነሱ ጠዋት ሰርጉ ላይ ይውላሉ። ብዙ ሺህ ሰው ተጠርቷልና ነው። ዘፋኝም ካባ ልበሽ ምንድን ነው ልበሽ ምንድን ነው ሰርግና ሞት አንድ ነው እያለ ሲዘፍን እንደቆየ ሰዎች አጫውተውኛል። ሙሽሪትና እናትየዋ ሲያለቅሱ እንደው ዛሬ ምን አጋጣሚ ሆኖ ነው ሙሽሪት ማልቀስ ቢኖርባትም በባህሉ በልማዱ መሰረት ይህን ያህል እንባ የሚፈሳቸው እያለ ሲደነቅ የሆዳቸውን በሆዳቸው ይዘው ሰርጉን ካከናወኑ በኋላ በማግስቱ ጠዋት ደግሞ እናት ወገቧን አስራ ፎጣዋን ትከሻዋ ላይ አድርጋ ወዲያ ወዲህ እየተንጎራደደች ምን ነው ጓዴ ባሌ ጉድ አረከኝ እያለች ደረቷን ስትደቃ ያያትና ሚስጥሩን የኋላ ኋላ የሰማ ሁሉ ምን አይነት ብርቱ ሰው ነች ብሎ ሳይደነቅ አልቀረም። ቀንን አያውቁ ሆነና ነው። ከ3 ዓመት በፊት ከዚህ ዓለም በሞት የተለየው ጋዜጠኛ ደምሴ ዳምጤ ጋብቻውን የፈጸመው ጥር 17 ቀን 1979 ዓ.ም ነበር። ደምሴ ጋብቻውን ለየት ለማድረግ የተለየ ስራ ሰርቷል። ባለቤቱ ፀሐይ መንግስቱ እንዲህ ታጫውተናለች።
እኔና ደምስ ስንጋባ ለሱ ሁለት ሚዜዎች ነበሩት። ሁለት የሴት ሚዜዎች፣ ሶስት የወንድ ሚዜዎች ነበሩት። የኔም አራት ሚዜዎች ናቸው። ለየት ያለና በጣም የሚያምር ደስ የሚል ነበረ። በጊዜው
ነበር የለበሱት እነሱ።
ብሉ ብላክ ጉርድና ኮት ነበር ያደረኩት። ትሩፋት ገብረ ኢየሱስና ሳራ ነበሩት። ትሩፋትን ታውቃታለህ? ኢትዮጵያ ሬዲዮ የልጆችም ፕሮግራም ታዘጋጅ ነበር። ሌላም ፕሮግራም ታዘጋጅ ነበር። ሳራ ሬዲዮ ውስጥ ነበር የምትሰራው።
ትሩፋት ገብረ ኢየሱስና
ሳራ
በጣም ጥሩ ነው። እንደው ይሄንን ለማስታወስ ነው። ደምሴ ካረፈ እንግዲህ ዘንድሮ ሶስተኛው አመት ባለፈው ታስቧል። ጥሩ ስራ ነው የሰራሽው። እኔም በየጊዜው አየዋለሁ እዛ ካቴድራል ሲሄድ። አመሰግናለሁ ፀሐዬ፣ እንደው ባጭሩ የሰርጋችሁን ሁኔታ ለማስታወስ ብዬ ነው።
እኔም ማስታወስ ስለጠየቀኝ አቶ ንጉሴ በጣም በጣም ነው ደስ የሚለኝ። እግዚአብሔር ይስጥልኝ ያክብርልኝ።
ያለባበስ ጉዳይ ከተነሳ የቱሪንግ ሆቴሉ የሰንዳ ተራው ቱሪንግ ሆቴል ባለቤት ወልደመድን ታሪኩ ይጠቀሳል። ወልደመድን እንደዚሁ ጥር 17 ቀን 1962 ዓመተ ምህረት የዛሬ 46 ዓመት ጋብቻውን ሲፈጽም ከሙሽሮቹ ጋር የለበሱት ልብስ ኮሊታ የሌለው ጃኬት፣ ጥቁር ቢትልስ እና ነጭ ሱሪ ነበር። በዛ ጊዜ በ100 ብር ሙሉ ሱፍ መልበስ እየተቻለ ያንን ያደረጉት ለአርአያነትና ሰው በአቅሙ መሞሸር እንደሚገባው ለማሳየት ነው ብለዋል። እንደውም በዛ ወቅት አበበ ቢቂላ ሮም አሸንፎ መጥቶ ስለነበረ አትመልከች ሱፋቲ መኪና እኔም እገዛለሁ እድሌ ሲቃና የሚለውን ዘፈን ያስታውሳሉ አቶ ወልደመድን ሲያጫውቱኝ። ሌላው የሰንጋው ጉዳይ ነው። ሰንጋው በ330 ብር የተገዛ ሰንጋ ነው። ከሀረር ነው የመጣው። ሰንጋው ከሀረር መጥቶ ከምድር ባቡር መርካቶ ነፍጠኛ ሰፈር በቸርችል ጎዳና ሲጓዝ መጫሚያውን ቋ ቋ ቋ እያደረገ የቸርችልን ጎዳና ሲወጣ ሰው ሁሉ ይገረም ነበር። እንደ ዛሬ ኮሌስትሮል እንዲህ ሳይታወቅና ሳይፈራ እንደው ይሄን ጮማ ያላለ አልነበረም። ሽንጥና ዳሌ ሲታዩ ሁለቱ በአንድ ወያዩ ሲል፣ ሌሎች ደግሞ ሰውነቷ እንደ ሰውነቷ የሚለውን የንጋቷ አከልካይንና የሙሉ ቀን መለሰን ዘፈን እንትን ሲሉ፣ አንዳንዶች ደግሞ አሁን ደግሞ በቅርቡ ታሪኩን ይህንኑ ሲያጫውተን ወልደ መድን የሰሙ የሰማይ ብለውን እንደው ምኑን ሰጣት እንደው ምኑን ሰጠሽ የሚለውን ለሰንጋው የተሰጠ ነው ይሄ ሁሉና በዘመኑ በ330 ብር የተገዛ በሬ መሆኑን ለመግለጽ ነው። አንድ የመጨረሻ ብቻ ነግሬያችሁ አጫዎቻችሁ ላብቃ። አጀብ የሚያሰኝ ነው። ሙሽሪቷ ሰርጓ እሁድ ሆኖ ቅዳሜ ሙሉ ቀን ከቤት ጠፋች። ብትፈለግ የለችም። እሷን የበላ ጅብ አልጮኸ አለ። አንዷ ሚዜ ግን ምን አለች? እኔ እንደው የእሷ ነገር ሰሞኑን እንደው የምታንጎራጉረው ዜማ ግጥሙ ደስ አላለኝም እንደው ብላ ዝም አለች። ያ ግጥም የኋላ ኋላ ሲመረመርና ሲጠና ያ ሁሉ ጨዋታዋ የጥንቱ ትዝ አለኝ ከአንተ መለየቴ እያንገበገበኝ ትዝ ያለኝ የጥንቱ በሀሳቤ እየመጣ ይህ ስለ ታምር ነው የፈጣሪ ቁጣ የሚል ነው። ልጅቱ ወደ ቀድሞ ቦይፍሬንዷ ሄዳ ውላ ኖሯል። እኩለ ሌሊት ላይ መጣች። ቤተሰብ ምን ያድርግ? በማግስቱ ወደ 3000 ሰው ያህል ተጠርቷል። ያው ሰርጉ ሙሽራውን መጥቶ በሰዓቱ ጠዋት ተሞሽረው ዋሉ። ማታም ይዟት ቤት ሄደ። የመልስ ዕለትም አመጣት። ልክ የመልስ ዕለት ማታ ቤተሰቦቿን ለማየት ፎቶግራፍ ለመነሳት ከወላጆቿ ጋር ወደ ጓዳ ስትገባ ሙሽራው አጃቢዎቹንና ሚዜዎቹን አስከትሎ ከቤት ፈትለክ ብሎ ወጣ። ከዛ ወዲህ አልተመለሰም። ሙሽሪትም እዚያው ቀረች። አዲሱና አሉላ መልካም ጥምቀት፣ መልካም ቃና ዘገሊላ ብዬ በዚሁ ባረቀ።
እግዜር ይስጥልን ንጉሴ፣ ለአንተም እንዲሁ
ንጉሴ። እግዜር ይስጥልን።
አይሄው ሰጣኛለሽ ለኔው ቆዋተ ትበልልኛ አርሰና ነው ማሆ እንዲያውም ታዝማነሽ ከረምኑ ሰጠሽ ከረምኑ ሰጠሽ ከረምኑ ሰጠሽ
በማስታወሻውን እንደርደር።
አንዳንዶች ባላዋቂነት ሲል ይጀምራል የቀደመ ማስታወሻችን።
አሁን አንዳንዶች ባላዋቂነት፣
ሌሎች ደግሞ በጥፋተኝነት ጭምር መጠየቅ ያለባቸው ሲሉ
የገዛ ራስን ቋንቋና ባህል ለማሳነስ የፈቀዱ ያሏቸውን የሚከሱበትን ጭብጥ አውስተን
በእያላችሁበትም ትነጋገሩ ጭምር መጋበዛችን ይታወሳል።
ተገቢ ትኩረት በሚሻው በዚህ ርዕሰ ጉዳይ ዙሪያ ተከታዩ ታዲያ ከሚመለከታቸው ባለሙያዎች ጋር የሚደረግ ውይይት ነውና ተወያዮቹ የቋንቋ የሥነ ጽሑፍና የጋዜጠኝነት ሙያ መምህራን ናቸው።
ዘለግ ያለው ውይይት በግልና በመገናኛ ብዙሃን የሚስተዋሉትን እነኚህን ስር እየሰደዱ ያሉ ግድፈቶች ይመረምራል፣ መላ ሊሆን የሚችሉ ሐሳቦችንም ይፈነጥቃል።
አቤል አዳሙ እባላለሁ። የማስተምረው አዲስ አበባ ዩኒቨርሲቲ ነው። ከዛም በተጨማሪ የአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ ስራ አስኪያጅ ነው እየሰራ ያለሁት።
ዘላለም ሌዮ እባላለሁ። በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር ነኝ። አንድ 25 ዓመት አስተማርኩ። እንዲሁ በኢትዮጵያ ቋንቋዎች ላይ ጥናት አደርጋለሁ።
ሙሉ ሰው አስራቴ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል መምህር፣ አሁን የትምህርት ክፍሉ ሊቀመንበር ነኝ።
አመሰግናለሁ እንግዶቼ። የምንነጋገርበት ርዕስ ለሙያችሁም ለስራችሁም ቅርብ የሆነ በአማርኛ ቋንቋ ይበልጡን በንግግር ውስጥ ሲፈጸሙ የሚታዩ ግድፈቶች ናቸው መነሻችን። እነኚህ ግድፈቶች በግለሰቦች በመገናኛ ብዙሃንም ጎልቶ የሚወጡበት ሁኔታ አለ። እያደር እየጨመረ ነው። ምናልባትም ቸልተኝነት የሚታይበት እስኪመስል ድረስ ቋንቋውን በአግባቡ ያለመጠቀም ዝንባሌ እየታየ ነው እና እንደ ችግር መወሰድ የሚችልበት ደረጃ ደርሷል የሚል ነው መነሻችን። እንደ ባለሙያም ጭምር እንድትመለከቱ ነው። በአማርኛ ቋንቋ በተለይ በንግግር ውስጥ ያለውን ለዛሬ የምናተኩረው ግድፈቶች አሉ የሚለውን አስተያየት ትክክለኛ ነው ብላችሁ ታምናላችሁ? በትውውቁ እንደጀመርኩት አቤል
አመሰግናለሁ። አሁን ያነሳቸው ነገሮች በተለይ በአሁን ሰዓት እጅግ በጣም እየበዙ እና ችግሮችም እንዳሉ በሙያ ውስጥ ብቻ ያለ ሰው ሳይሆን ማንኛውም አድማጭ የሚገነዘበው ጉዳይ ነው እና ቀላቀል ቋንቋውን በትክክል አለማለት እና ባዕድ ቋንቋ የመጠቀምን እንዲያውም እንደ ፋሽን እና እንደ እውቀት መለኪያ አድርጎ የመጠቀም አይነት ነገሮች ይስተዋላሉ። ትክክል ነው፣ ችግሩ አለ ማለት እንችላለን።
መልካም፣ ችግሩ አለ የሚለውን ለማስረገጥ ነው እየሞከርን ያለ ነው። ዶክተር ዘላለም እርሶስ?
አለ ብዬ ባልፈው አይሻልም? አለ፣ በደንብ አለ።
እኔ የምስማማል።
እሺ፣ እርሶ ጋር ልቆይ። ዶክተር ሙሉ ሰው ግድፈቶች አሉ ስንል ጠባያቸውን የእነኝን ግድፈቶች ምንነትም መረዳቱ ምናልባትም መላ የሚበጅለት ከሆነ ምን አይነት መላ የሚለውን ሊያመላክተን ይችላልና የትኞቹ ናቸው የሚያሳስቡ የምትሏቸው ምን አይነት ጉድለቶች ናቸው የሚታዩት? ዶክተር ሙሉ ሰው ከእርሶ ልጀምር።
በእኔ እምነት ሶስት አይነት አድርገን ልናያቸው እንችላለን ብዬ አስባለሁ፣ በቋንቋ አጠቃቀም ላይ የሚታዩ ግድፈቶችን። የመጀመሪያው ቅድም አቤል እንደጠቀሰው ቋንቋ የመቀላቀል ነገር ነው። አማርኛ ሲወራ ብዙ ጊዜ እንግሊዝኛ ቃላትን ከሚገባው በላይ ጨምሮ የእንግሊዝኛ ቃላትን እየደነቀሩ ማውራት፣ እሱ አንዱ ነው። ሁለተኛው ራሱ የአማርኛ ቃላትን ተገቢ ያልሆነ ቦታ ላይ የመደንቀር ልማድ ነው። ወይም ከሚገባው በላይ ፍች የማይጨምሩ ግን ዝም ብሎ እየደረቱ የመሄድ ልማድ አለ። ሶስተኛው በሰዋሰው ውስጥ ሊካተት የሚችል ስህተት ነው። ይሄ እንደው የንግግር ቋንቋ ላይ ተዘውትሮ የሚታይ ቢሆንም እና ብዙ ጊዜ ባናስተውሎ ግን ሁልጊዜ ተደጋግሞ እናየዋለን እና በእነዚህ ሶስት ምድቦች ውስጥ ይካተታሉ አዘውትረን የምናያቸው ችግሮች ብዬ አስባለሁ።
መልካም ዶክተር ዘላለም።
ዶክተር ሙሉሰው ካለው ብዙም ባይለይም ለይቼ ላስቀምጣቸው እንደችለው በድምጾች ላይ የሚታዩ ለውጦች ናቸው። እንግዲህ አስፈላጊ ከሆነ በኋላ አንዳንድ ምሳሌዎች መስጠት ይቻላል።
ምሳሌዎቹን እያየን ብናልፍ መልካም ነው ዶክተር ዘላለም።
እሺ፣ በየጊዜው የምንሰማቸው ድምጾች ላይ የሚታየው ለውጥ ለምሳሌ በተስፈንጣሪ ወይም ፈንጂ ድምጾች የምንላቸው አሉ። ነጠን፣ ነጠነቀ፣ ነጠነጨ። እነዚህ ድምጾች ሁሉም አይደለም፣ በአንዳንድ አካባቢ የህብረተሰብ ክፍሎች እየተናቁ እየተጠሉ የሄዱ ይመስለኛል። እና በፈንጂና ተስፈንጣሪ ባልሆኑ ድምጾች የመተካት አዝማሚያ የለውም። አንዳንድ ጊዜ እንደውም ኢትዮጵያ የሚለውን ኢትዮጵያ ብለው የሚያነቡ አጋጥሞኛል። ረን አሜሪካዊ የማድረግ አዝማሚያ ይታያል። ረን እኛ የምናውቃት ረናት። ልክ እንግዲህ አቶ አሉላ ታውቀዋለህ ረ እንዴት እንደሚነበብ እና ብር ተብሎ ሲነበብ እሰማለሁ። የአፍ ድምጾች ብዙ ጊዜ በሰርን የአፍ ድምጾች የምንለው አየር በአፋችን ሲወጣ የምንፈጥራቸው ድምጾች ናቸው። የአፍ ድምጾች ሁሉ የሰርን ድምጾች ሆነው እየተኮናኮኑ ሲወጡ እንሰማለን። አንዳንድ ድምጾች አላስፈላጊ የአየር ክምችት ይዘው ሽሞነሞኑ አፋችን ውስጥ እነ ቸን የመሰለ ድምፅ ቸ ተብሎ ሲነበብ እንሰማለን። ይሄ በጣም በድምፆች አካባቢ ያለ የአነባበባችንን ሊጎዳ የሚችል ነው። ሌላው እንግዲህ እነ ጋንና ጋርን ብንወስድ ለምሳሌ የት አካባቢ ነው ያለሽው ወይም ያለኸው ሲባል የካቲት 12 ሆስፒታል ጋር ነኝ እየተባለ እንሰማለን። ይሄ በጣም በጣም በተደጋጋሚ በርከት 3-4 ዓመታት ይሆናሉ ከሰማሁኝ። ይሄ ወደ ሌሎች ከተሞችም እየሄደ ነው። ከአዲስ አበባ የተጀመረ ይመስለኛል። ጋና ጋር፣ ጋ የቦታ አመልካች ናት፣ አቅጣጫ አመልካች ናት፣ ጋር ግን የአብሮነትን አመልካች ናት። እና ይለያያሉ፣ ግን እንቀላቅለን ነው የምንጠቀምባቸው። እና ይህም ችግር አለ። ቃላትን በእንግሊዝኛ መቀላቀል በጣም በጣም የተለመደ እና እንዲያውም እንግሊዝኛ በማያውቁ ሰዎችም እየተዘወተረ የመጣ ችግር ነው። ግን ሀሳቡን ከእንግሊዝኛ ወስደን አማርኛን ቃላት ለማስገባት ወንበር ውሰድ ስንል የአንበሳውን ድርሻ እየተባለ በጣም በጣም በተደጋጋሚ እንሰማለን። ሌሎችም አሉ።
ሀሳቡን በጥሬው ተርጉሞ ቃል በቃል በአማርኛ ትርጉም በማይሰጥ መልኩ የመጠቀም ዝንባሌ ነው አሁን እያነሱ ያለው ዶክተር ዘላለም።
የአንበሳውን ድርሻ የሚለው ይሄ ዘላንች የሚለውን እኮ በአማርኛ መግለጽ ይቻላል። ሲገለጽ የኖረው በርከት ያለውን ብዙውን አብዛኛውን ለማለት ነው የተወሰደው። ወንበር ውሰድ ከምንል ወንበር ላይ ቁጭ በል ማለት ይቻላል። ወደ ገጠር አካባቢ ሄደን ወንበር ያለበት ክፍል ውስጥ ገብተን ወንበር ውሰድ ብንለው የገጠሩ ዘመዳችን መልሱ ምን ሊሆን እንደሚችል ማንም መገመት ይችላል። እና እነዚህን የመሳሰሉ በርካታ ምሳሌዎች መጥቀስ ይቻላል። ሰዋሰዋዊ ቃላት አረፍተ ነገር ውስጥ ሲገቡ እያንዳንዱ ቃል ከሌላው ቃል ጋር የተሳሰረ ነው። በጾታ፣ በቁጥር፣ በሙያ፣ በመደብ የተሳሰረ ነው። ይህንን ሳንጠብቅ እንናገር እንሰማለን። የቃላት ቅደም ተከተል አማርኛ ባለቤት ተሳቢ ግስ የሆነ የቃል አደራደር ነው ያለው። ያ ሁሉ አለበቂ ምክንያት ግሱ ከፊት ባለቤት ተከትሎ ከዚያ ተሳቢው እንደዚህ አይነት ነገር እንሰማለን። እና ይሄ አማርኛን በእውነት ልክ ማዕበል ውስጥ እንደገባች መርከብ እያላጋው ያለ ሁኔታ ነው።
መልካም አቶ አቤል፣
ተዛማጅ ትርጉም ያላቸው የእንግሊዝኛ ቃላት ወደ አማርኛ ልንመልሳቸው ስንችል ተበድረን ወደ እንግሊዝኛ እያደረግ ተዛማጅ ትርጉሞች እየጠፉ እንደገና እንግሊዝኛ አማርኛ እንዲመስል የማስደረግ ያንን ነገር ትኩረት ሰጥቶ ልክ ያንን በአማርኛ መናገር እንደ አዋቂነት ተደረገ እየተቆጠረ አማርኛው ተዛማጅ ትርጉም እያለው በዛው የመቀጠል ችግር አለ። ሌላው ነገር ማንሳት እንፈልገው ዶክተር ዘላለም ማንስተውታል ድምጸት ነው። ድምጸቱ ልክ አሁን በተለምዶ ዝም ብለን ቦሎኛ እንለዋለን እና ልክ አንዳንድ ዘመናዊ የሆነ ትምህርት ቤት ተማር ነው የሚለው አማርኛውን ቅላጼውን ትክክለኛ በሚነገርበት ቋንቋ ሳይሆን ዘየው ራሱ በተለየ አይነት አነጋገር የሚነገርበት ሁኔታ አለ። ዘየው ተቀይሮ አማርኛ የማይመስል ወይ እንግሊዝኛ ያልሆነ አይነት ዘየ ያላቸው ነገሮች አሉ። እነዚህ በጣም የተለመዱ ነው። ሌላው ነገር ቋንቋው ምን እንደሆነ ማታቃቸው አሉ። አሁን በተለይ በጣም ታዋቂ ሰዎች ቃለ መጠይቅ ሲደረግላቸው ሚዲያ ላይ የሚናገሩት ምን ሰማ፣ ለምሳሌ እኔ ምልክ ሚል አይነት አሁን እንሰማለን ብዙ ጊዜ እንደ አማርኛ ሆነ ማለት ነው። እንደዚህ አይነት ነገር የመፍጠር የማይሄዱ እንደሆነ እንጃ። ምናልባት የስነ ልሳን ባለሙያዎች እናገምን የምልክ
ብዬ ከምር እኔ የምልብል የሚሻለኝን ግን እንደ ተለየ አይነት ነገር ተደርጎ ሚዲያው ላይ ሲሰማው ቋንቋውን ወደ ተለየ ነገር የሚያሳይ ነገሮች ታያለና እነዚህም እንደ ችግር ቢታዩ ጥሩ ነው ብዬ አስባለሁ።
መልካም። ይሄ በተለይ መገናኛ ብዙሃን ላይ ሲመጣ በደግግሞሽ የመሰማቱ ነገር ስህተቱን ትክክል እስኪመስልና ለግድፈቶቹ መራባት ምክንያት እንደሆነ የሚያግባባ ይመስለኛል። የመገናኛ ብዙሃኑን ሰፋ አድርገን እንሄድበታለን። እነኚህ የታዩ ግድፈቶች ወይም የሚታያሉ ምንላቸው ግድፈቶች ምን ይሆን ምንጫቸው?
እኔ እንደመስለኝ በተለይ አሁን በሚዲያ ላይ ሲታይ የትመት ሚዲያው ብዙ ጊዜ ተደጋግሞም ከትመት በፊት አርቶት ስራ ስለሚሰራበት ያን ያህል ችግር አታይበትም። ግን የብሮድካስት ሚዲያ በተለይ በአሁኑ ሰዓት በኤፍኤሞች አዲስ አበባ ላይ የተቋቋሙ ያሉት አንደኛ ነገር በዛ ሙያ ላይ የገቡ ሰዎች ልምዱ የላቸውም፣ ቋንቋቸውን ለመጠበቅም ሆነ ለማጣራት ልምዱም የላቸውም። ስለዚህ ቀጥታ ከውጭ የተረጎሙትን ነገር ነው የሚያመጡት። ለምሳሌ አንዳንዴ ስትሰማ ሴክሲ ፉትቦል ሲባል ትሰማለህ። ሴክሲ ፉትቦል ብሎ በአማርኛ ነው የሚነግሩህ እና እንዲህ አይነት ንግግሮች የሚመጡበት ነገሮች አሉ እና ስላንግ የሆኑ በማህበረሰባችንም ቋንቋውን ስነ ምግባሩን በጠበቀ ሁኔታ የማትናገራቸውን ቃላት ይናገሩላል። ስለዚህ እነዚህ ሰዎች ልምዱ የላቸው ወይም ደግሞ የቋንቋ ውጥረት ስላለባቸው በትክክል ቋንቋ በሚፈልገው መንገድ መግለጽ ራሳቸውን ስለማይችሉ እየቀላቀሉ ይነግረዋል። አንዱ ነገር ይሄ ነው።
አድማጮች፣ አሁን የዜና ማጠቃለያ እናነባለን። ኢራን ከዩናይትድ ስቴትስ ጋር ባደረገችው የእስረኞች መለዋወጥ ምክንያት የለቀቀቻቸው አሜሪካውያን እስረኞች ዛሬ ማለዳ ከቴህራን ተነስተው ስዊዘርላንድ ገቡ። ቡርኪና ፋሶ በመዲናዋ በሚገኝ ትልቅ ሆቴል ላይና አጠገቡ ባለው ቡና ቤት ላይ በደረሰው ጥቃት ለተገደሉት ቢያንስ 29 ለሚሆኑት የ18 ሀገሮች ተወላጆች የሶስት ቀናት የሐዘን ጊዜ አውጃለች። ከሞቱት መካከል 6 ካናዳውያን፣ 2 ፈረንሳውያን፣ 2 የስዊዘርላንድ ተወላጆችና 1 አሜሪካዊ ይገኙባቸዋል። የቆሰሉም እንዳሉ ተዘግቧል። አልሸባብ የተባለው የሶማሊያ ጽንፈኛ እስላማዊ ቡድን ባለፈው ሳምንት በደቡብ ምዕራብ ሶማሊያ ላይ በሚገኝ የአፍሪካ ህብረት ሰላም ጠባቂዎች ሰፈር ላይ በከፈተበት ወቅት የተወሰኑ ኬንያውያን ወታደሮችን ማርኬያለሁ ይላል። 4 የቆሰሉ ኬንያውያን ወታደሮች ዛሬ በአይሮፕላን ተወስደዋል። ስለተገደሉት ሰዎች ብዛት ግን አልተገለጸም። የኬንያ ፕሬዚደንት ኡሁሩ ኬንያታ የተገደሉ ኬንያውያን ወታደሮች እንዳሉ ባለፈው አርብ ገልጸው ነበር። ጥቃቱ በተካሄደበት አካባቢ የጥቃቱ ሰለባ የሆኑትን የመፈለግና የማዳን ተግባር እየተካሄደ ነው።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ
3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
አቀናባሪያችን ንጉሡ ታምሬ ጋር ሆነን
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣ ደህና ደሩ። እግዚአብሔር ይማረን።
አሜን።
This program has come to you from the Voice of America, Washington. This program has come to you from the Voice of America, Washington.